የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያሰራጭላችሁ የዛሬ አርብ ጥቅምት 29 2017 ዓ.ም ዝግጅታችን ጀመረ። ዛሬ ምሽት የአሜሪካ ፕሬዚደንታዊ ምርጫን ውጤትና ዓለም አቀፍ አንድምታን የተመለከቱ ዘገባዎች ይደመጣሉ። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። ጤና ይስጥልኝ፣ እንደምንላችኋል፣ እንደምናምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች ለእናንተ እናገራለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ዩናይትድ ስቴትስ ጦር አልባ የዩናይትድ ስቴትስ ጦር ሰው አልባ አውሮፕላን ወይም ድሮን በዚህ ሳምንት በደቡባዊ ሶማሊያ ውስጥ ወድቆ መከስከሱን በምህጻሩ አፍሪኮም እየተባለ የሚታወቀው የአሜሪካ ወታደራዊ የአፍሪካ እዝ ኤክስ ላይ ባሰፈረው ጽሑፍ አስታውቋል። ወታደራዊ እዙ አፍሪኮም በደቡብ ሶማሊያ እንደ ኤሮፓ አቆጣጠር ህዳር 5 ከቀኑ 12 ሰዓት ከ40 ላይ በዩናይትድ ስቴትስ ጦር የሚተዳደረው ኤምኪ ዋን ሲ የተባለው ድሮን ወድቆ ተከስክሷል ሲል ባሰፈረው ጽሑፍ ገልጿል። ምንም እንኳ አደጋው የተከሰተው ሰው አልባ አውሮፕላኑ ወይም ድሮኑን ለመምታት በተደረገ ሙከራ ባይመስልም ምርመራው በመካሄድ ላይ መሆኑንም አፍሪኮም አመልክቷል። ተጨማሪ መረጃ እንደተገኘ እንደሚያሳውቅም አፍሪኮም ገልጿል። አፍሪኮም ድሮኑ የወደቀበትን ትክክለኛ ቦታ አልገለጸም። የሶማሊያ ባለስልጣናት ግን አልሸባብ በሚቆጣጠርበት አካባቢ ድሮን ወድቆ መከስከሱ እንደተነገራቸው ተናግረዋል። ትራምፕ የመጀመሪያዋን ሴት የዋይት ሀውስ ጽህፈት ቤት ኃላፊ አድርገው ሰየሙ። ተመራጩ ፕሬዚደንት ዶናልድ ትራምፕ ለድል ያበቃቸውን የምርጫ ቅስቀሳ ዘመቻቸውን በዋና ስራ አስኪያጅነት የመሩትን ሱዚ ዊልሰን የዋይት ሀውስ ጽህፈት ቤት ኃላፊ አድርገው ሰይመዋቸዋል። ሱዚ ዊልሰን በታሪክ ለመጀመሪያ ጊዜ ተደማጭነት ያለውን ቦታ እንዲመሩ የተመደቡ የመጀመሪያ ሴት ሆነዋል። ዊልሰን ትራምፕ ስርዓት ያለው የምርጫ ቅስቀሳ እንዲያካሂዱ በማድረግ በአማረ ውጤት የተጠናቀቀውን ምርጫ በመምራት ለትራምፕ ቅርበት ባላቸው በብዙዎቹ የውስጥም ሆነ የውጭ ሰዎች ዘንድ የተደነቁ መሆናቸው ተነግሯል። ይሁን እንጂ ትራምፕ ባለፈው ረቡዕ ጠዋት ድላቸውን ሲያከብሩ ማይክሮፎኑን ይዞ በመናገር ለመታየት እንኳ ፍላጎት አላሳዩም ተብሏል። የዊልሰን ሹመት እንደተመራጭ ፕሬዚደንት ለትራምፕ የመጀመሪያዋ ትልቅ ውሳኔ ሲሆን የመጪውን አስተዳደር ወሳኝ ፈተና ሊያመለክት የሚችል ውሳኔ ተደርጎ ተወስደዋል። ዊልሰን ይዘው የሚመጡት የፌዴራል መንግስት የስራ ልምድ ባይኖራቸውም ከተመራጩ ፕሬዚደንት ጋር የቀረበ ግንኙነት እንዳላቸው ተነግረዋል። ባለፈው ዓመት በጋዛ ግጭት መሞታቸው ከተረጋገጠ ሰዎች መካከል 70% የሚጠጉት ሴቶችና ህጻናት መሆናቸውን ዛሬ አርብ የወጣው የተባበሩት መንግስታት የሰብአዊ መብት ቢሮ ዘገባ አመልክቷል። ከአንድ ዓመት በፊት በጀመረው የእስራኤል ሐማስ ጦርነት የመጀመሪያዎቹን 7 ወራት ውስጥ በመንግስታቱ ድርጅት የሰብአዊ መብት ቢሮ የተረጋገጠው የሟቾች ቁጥር 8119 ሲሆን ይህ የፍልስጤም የጤና ባለስልጣናት በ13 ወራት ግጭት ከ43000 በላይ ነው ሲሉ ከጠቀሱት ቁጥር በእጅጉ ያነሰ ነው። የድርጅቱ ዘገባ የዓለም አቀፍ ሕግን ጥሰዋል ሊባሉ በሚችሉ ጉዳዮች ላይ ገለልተኛ የፍትህ ምርመራ እንደሚያስፈልግና ማስረጃዎች ለተጠያቂነት ሲባል መጠበቅ እንደሚገባቸው በመጠቆም አጽንኦት ሰጥተዋል። ከተረጋገጡ ሟቾች መካከል ትንሹ ተጎጂ የአንድ ቀን ወንድ ልጅ ሲሆን ትልቋ ደግሞ የ97 ዓመት ባልቴት እንደነበሩ ተገልጿል። ዘገባው አክሎም ይህም በሁሉም የእድሜ ክልል ውስጥ ባሉ ሰላማዊ ሰዎች ላይ ያስከተለው ሰፊ ተጽዕኖ አጉልቶ ያሳያል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ዩክሬን ውስጥ ዛሬ አርብ በኦዴሳ፣ ካርኪቭ እና ኪቭ ክልሎችን ኢላማ በማድረግ በድሮኖች ሚሳይሎችና ቦምቦች በፈጸመችው የአንድ ሌሊት ጥቃት አንድ ሰው ሲሞት በትንሹ 25 ሰዎች የአካል ጉዳት ደርሶባቸዋል። ጥቃቱ በመኖሪያ ህንፃዎችና መሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የዩክሬን ኃይሎች 4 ሚሳይሎችና በግምት 60 የሚጠጉ ድሮኖችን መትተው ማውረዳቸውን ገልጸው ዓለም አቀፉ ማህበረሰብ በሩሲያ ላይ የተጠናከረ የጋራ እርምጃ እንዲወስድ አሳስበዋል። ፑቲን ወዳጅ ናቸው የተባሉት የሃንጋሪው ጠቅላይ ሚኒስትር ቪክቶር አርባን በቅርቡ የአሜሪካ ምርጫ ባሸነፉት ትራምፕ የአሜሪካውያን ለዩክሬን የሚሰጡት ድጋፍ ሊቆም እንደሚችልና አውሮፓም በጦርነት ውስጥ የራሷን ተሳትፎ እንደገና እንድታጤነው ሐሳብ አቅርበዋል። የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር እና የፔንታጎን ቃል አቀባይ ሳብሪና ሲንግ ጨምሮ የአሜሪካ ባለስልጣናት ፕሬዚደንት ባይደን ስልጣን እስኪያዛውሩ ድረስ ለዩክሬን እርዳታ መስጠት እንደሚቀጥሉ አረጋግጠዋል። ቀደም ሲል ለዩክሬን ደህንነት ከተፈቀደው ውስጥ በግምት 2 ቢሊዮን ዶላር እና ተጨማሪ 4 ቢሊዮን ዶላር የጦር መሳሪያዎች አሁንም እንዳሉ መሆናቸውን የፔንታጎን ቃል አቀባይ ተናግረዋል። አምስተርዳም ውስጥ በአያክስ እና ማካቢ ቴል አቪቭ መካከል በተደረገው የእግር ኳስ ጨዋታ በእስራኤል ደጋፊዎች ላይ ባነጣጠረ ጸረ ሴማዊ ጥቃት የተጎዱ 5 ሰዎች ሆስፒታል መግባታቸውን የአምስተርዳም ፖሊስ ዛሬ አርብ አስታውቋል። ከጥቃቱ ጋር በተያያዘ 62 ሰዎች በቁጥጥር ስር መዋላቸውንም ፖሊስ ገልጿል። የእስራኤል እና የኔዘርላንድ መሪዎች እንዲሁም የተለያዩ የአይሁድ ማህበረሰብ ቡድኖች ጥቃትና ውከቱን ሲያወግዙ የእስራኤል የውጭ ጉዳይ ሚኒስትርም ለዚሁ ጉዳይ በፍጥነት ወደ ኔዘርላንድ ተጉዘዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአምስተርዳም በእስራኤል ዜጎች ላይ የደረሰውን ጥቃት አውግዘው የኔዘርላንድ ባለስልጣናት አፋጣኝ እርምጃ እንዲወስዱ ጠይቀዋል። የኔዘርላንድ ጠቅላይ ሚኒስትር ዲክስ ኩፍ በእስራኤላውያን ላይ የሚደረገው ጸረ ሴማዊ ጥቃት በፍጹም ተቀባይነት የለውም ብለዋል። በመካከለኛው ምስራቅ ግጭቶች የተነሳ የተባባሰው ዓለም አቀፍ ውጥረት የእስራኤል ቡድኖችን በሚያካትቱ ጨዋታዎች ላይ የደህንነት ስጋቶችን እየፈጠረ መምጣቱ ተነግሯል። በአውሮፓው ሊግ ጨዋታ አያክስ ማካቢ ቴል አቪቭን 5-0 በሆነ ውጤት አሸንፈዋል። የአሜሪካ ማዕከላዊ ባንክ ፌዴራል ሪዘርቭ ለኢኮኖሚ ቁልፍ የሆነውን የወለድ ምጣኔ ትናንት አሙስ በሩብ ነጥብ ዝቅ እንዲል አድርጓል። ውሳኔው በአንድ ወቅት ከፍተኛ የዋጋ ንረት እያሽቆለቆለ መምጣቱን ተከትሎ አሜሪካውያንን ካስቆጣው የዋጋ ንረትና ግሽበት ጋር የተያያዘ ሲሆን የቀድሞው ፕሬዚደንት ትራምፕን በዚህ ሳምንቱ ምርጫ እንዲያሸንፉ የረዳቸው መሆኑ ተመልክተዋል። የወለድ ምጣኔው ቅነሳ በመስከረም ወር በግማሽ ነጥብ የቀነሰውን ተከትሎ የመጣ ነው። ማዕከላዊ ባንኩ ውሳኔው የስራ ቅጥር ገበያውን ለመደገፍ የዋጋ ንረት ለመዋጋትና አሁን ከባንኩ እቅድ 2% በላይ በመጠኑ ያለፈውን የግሽበቱን መጠን ለመቆጣጠር ያለመ ነው ብለዋል። ባንኩ ለአራት አስርት ዓመታት እየከፋ የመጣውን የዋጋ ግሽበት ለመቋቋም የወለድ መጠኑ ከአንድ ዓመት በላይ ከፍ አድርጎ መቆየቱን ገልጸዋል። የሐሙሱ ውሳኔ በአራት አስርት ዓመታት ውስጥ 5.3% ደርሶ የነበረውን የወለድ መጠን ወደ 4.6% ዝቅ አድርጎታል። በመጨረሻም በደቡብ ካሊፎርኒያ የሚገኙ የእሳት አደጋ ተከላካዮች ከትላንት በስቲያ ረቡዕ በቬንቱራ አውራጃ የጀመረውና 132 ቤቶች ህንጻና ግንባታዎችን በማውደም 2 ቀናት ያስቆጠረውን ሰደድ እሳት ለመቆጣጠር እየሰሩ ነው። ከተራራው ላይ ረቡዕ ጠዋት የተነሳው ሰደድ እሳት ወደ 32 ስኩዌር ማይል የተስፋፋ ሲሆን ቢያንስ 88 ተጨማሪ ህንጻዎችን ጎድቷል። እስከ ትላንት ሐሙስ ድረስ በቁጥጥር ስር የዋለው 5% ብቻ መሆኑም ተመልክተዋል። የሰደድ እሳቱ ባለበት አካባቢ የሚኖሩ ወደ 10,000 ሰዎች አካባቢውን ለቀው እንዲወጡ የተነገራቸው ሲሆን በመገስገስ ላይ የሚገኘው ሰደድ እሳት በአካባቢው በሚገኙ ከተሞች እስከ 3,500 የሚደርሱ ሌሎች ተጨማሪ ህንጻዎችን ሊያወድም እንደሚችል ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅት ሀብታሙ ስዩም ታችሁ
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪሲ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅት ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። አብይ ርዕስ ጉዳያችን ከአሜሪካ ፕሬዚደንታዊ ምርጫ ጋር የተያያዘ ነው። ድንበር ጥበቃ ኢኮኖሚውን ማጠናከርና አሜሪካን ማስቀደም የመሰሉ ጉዳዮች የዶናልድ ትራምፕ የምርጫ አጀንዳ ከነበሩት ውስጥ በዋናነት ይጠቀሳሉ። አሁን ምርጫውን በማሸነፋቸው ቃል የገቡባቸውን ጉዳዮች ተግባራዊ እንደሚያደርጉ ይጠበቃል። ቃል የተገቡት ጉዳዮች ከበድ ያሉ ናቸው። በተግባር እንዴት እንደሚፈጽሟቸው የሚያሳዩ ዝርዝር ጉዳዮች ግን በብዛት አይሰሙም። የቪኦኤዋ ቲና ትሬን የላከችው ዘገባ አለ፣ እንግዱ ወልዴ እንደሚከተለው ያቀርበዋል።
It is now clear that we've achieved the most incredible
የማይታመን የፖለቲካ ድል ተቀናጅተናል። ድንቅ ነው።
በምርጫው ምሽት የቀድሞው ፕሬዝደንት ዶናልድ ትራምፕ በድጋሚ የአሜሪካ ፕሬዝደንት መሆናቸው ግልጽ ሲሆን ለደጋፊዎቻቸው የአሸናፊነት ንግግር አድርገዋል። ለመጪው 4 ዓመታት የያዙትን አጀንዳም በድጋሚ አንስተዋል። በምርጫ ዘመቻቸው የድንበር ጥበቃው ከሁሉም ትኩረት የተሰጠው ነው። በአሜሪካ የሚገኙና ወንጀለኞች ያሏቸውን ስደተኞች በአሜሪካ ታሪክ እስካሁን ታይቶ በማያውቅ ቁጥር መጠን ወደ መጡበት እንደሚመልሱ፣ እንዲሁም አሜሪካውያንንና ሕግ አስከባሪዎችን የሚገድል ማንኛውም ስደተኛ በሞት እንዲቀጣ ጥሪ አድርገዋል። በምርጫው ምሽት ባደረጉት ንግግር ይህ ጠንካራ አቋም ብዙም አልተሰማም።
ድንበሩን መዝጋት አለብን። ሰዎች ወደ አገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ አገራችን እንዲመጡ እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በሕጋዊ መንገድ መሆን አለበት።
በምክትል ፕሬዝደንትነት የተመረጡት ጄዲ ቫንስ ከአጀንዳው ውስጥ ሌላ ቁልፍ ጉዳይ አንስተዋል።
በአሜሪካ ፖለቲካ ታሪካዊ በሆነ መንገድ ተመልሰን ወደ ሥልጣን መጥተናል። አሁን ደግሞ በአሜሪካ ታሪካዊ በሆነ መንገድ ኢኮኖሚያችንን መልሰን እናሻሽላለን።
የቀድሞው ፕሬዝደንት ዶናልድ ትራምፕ
ዕዳችንን እንከፍላለን፣ ታክስ እንቀንሳለን።
አዲስ የሚመጣው አስተዳደር እያደገ ባለው ዕዳ ላይ ሌላ ዕዳ ሳይጨምር እንዴት አድርጎ የኢኮኖሚ ግቡን እንደሚያሳካ ብዙም ግልጽ አይደለም። ሆኖም ግን ትራምፕ በዚህ ጉዳይ ላይ እገዛ ሊያደርግ ይችላል ያሉትን ግለሰብ በንግግራቸው አንስተዋል። ግለሰቡም ኢላን መስክ ናቸው። የገንዘብ ብክነትን እና ማጭበርበርን የሚከላከለውን የመንግሥት ኮሚሽን እንደሚመሩ ትራምፕ አስታውቀዋል። ትራምፕ በንግግራቸው ኢላን መስክ በቅርቡ ስላመጠቁት ስታርሺፕ ሮኬት አንስተዋል።
በጣም ድንቅ ነገር ነበር። ኢላን ጋር ደውዬ አንተን የሠራው አልኩት። አዎ አለኝ። ሌሎች ሊያደርጉት ይችላሉ። ሩሲያ ልታደርገው ትችላለች። ቻይና ልታደርገው ትችላለች አልኩት። አይችሉም አለኝ። አሜሪካ ካንተ ውጭ ልታደርገው ትችላለች አልኩት። ሌላ ሰው ሊያደርገው አይችልም አለኝ። ኢላን ለዛ ነው የምወድህ አልኩት።
ተንታኞች እንደሚሉት ትራምፕ ኢላን መስክን ማድነቃቸው በዓለም መድረክ ጥንካሬንና ኃያልነትን ለማሳየት የተጠቀሙበት ነው። ስቴፋኒ ቤከር ከሲቲ ለንደን ዩኒቨርሲቲ፣
ይህ የእኛ ሀገር ብቻ ነው ማድረግ የሚችለው የሚለው ንግግር እንደሚመስለኝ የኢላን መስክ የስራና ቴክኖሎጂ ፈጣሪነት ብቻ ሳይሆን ራዕይ እንዳለውና ልዩ ተሰጥኦ እንዳለው እንደ አንድ ግለሰብ ብቻ ሳይሆን እንደ ሀገር ጭምር ታላቅ መሆናችንን ለማሳየትም ነው።
ትራምፕ በንግግራቸው በስልጣን ዘመናቸው ስለሚኖራቸው የሥራ መርህ ተናግረዋል።
በአንድ ቀላል መመሪያ ነው የማስተዳድረው። ቃል የተገባ ነገር ይፈጸማል። ቃላችን እንጠብቃለን።
ቃል ከገቡት ውስጥ ሌላው ደግሞ የአሜሪካ ወርቃማ ዘመን ያሉት እየመጣ መሆኑን እየተመለከተው ነው። ቲና ትሪን ለላከችው ዘገባ እንግዶ ሌነኝ፣ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባም ከአሜሪካ ፕሬዚደንታዊ ምርጫ ውጤት ጋር ያቆይናል። ትራምፕ ለምንና እንዴት እንዳሸነፉ የሚተነትን ነው። የአሜሪካ ምርጫ በያዝነው ሳምንት ከመደረጉ በፊት የተሰባሰቡ የሕዝብ ፖለቲካዊ አስተያየት መለኪያዎች በቀድሞ ፕሬዚደንት ዶናልድ ትራምፕና በምክትል ፕሬዚደንት ካማላ ሃሪስ መካከል የነበረው ፉክክር ተቀራራቢ እንደነበረ አመላክተው ነበረ። ዶናልድ ትራምፕ ግን ከሁሉም የማህበረሰብ ክፍሎች በሚባል ደረጃ ከወንዶችም ከሴቶችም እንዲሁም ከላቲኖ ድምፅ ሰጪዎች ድጋፍ አግኝተዋል። የቪኦኤዋ ዶራ ማክዌር የላከችው ዘገባ አለ፣ እንግዲህ ወልዴ እንደሚከተል ያስደምጠናል።
የተሰበሰቡ የህዝብ ፖለቲካዊ አስተያየት መለኪያዎች ፍክክሩ ተቀራራቢ እንደነበር አመልክተው ነበር። ዶናልድ ትራምፕ ግን ሰፊ ድጋፍ በማግኘት ምክትል ፕሬዚደንት ካማላ ሃሪስን በቀላሉ አሸንፈዋል።
ከሁሉም የተወከሉ ናቸው። በሰራተኛ ማህበር የታቀፉና ያልታቀፉ አፍሪካ አሜሪካውያን፣ ሂስፓኒክ አሜሪካውያን፣ እስያ አሜሪካውያን፣ አረብ አሜሪካውያን፣ ሙስሊም አሜሪካውያን ሁሉም ደግፎናል።
ትራምፕ የንግድ ሰነዶችን በማጭበርበር በ34 ክሶች ጥፋተኛ ቢባሉም ከ20 ዓመታት ወዲህ የህዝብ ድምፅን በማሸነፍ የመጀመሪያው የሪፐብሊካን ፓርቲ እጩ ሆነዋል። ሳሙኤል ኤብራምስ ኒውዮርክ በሚገኘው የሴራ ሎረንስ ኮሌጅ የፖለቲካና ማህበራዊ ሳይንስ ፕሮፌሰር ናቸው።
ለምን አንዳንዶቹ እጩዎች ችግሩ እንደተሸፋፈነላቸው፣ አንዳንዶቹ ግን እንዳልተሸፋፈነላቸው ያንን ልነግርሽ አልችልም። ምክንያቱም የዶናልድ ትራምፕ ታሪክ ታውቂያለሽ። ለምሳሌ በትዳር ላይ መማገጥና ሌሎችም የወንጀል ችግሮች በእርሳቸው ላይ ምንም ችግር አልፈጠሩም።
ትራምፕ ለድምፅ ሰጪዎች ለዓመታት ካስተላለፏቸው መልእክቶች ውስጥ ተቀባይነት ያገኘው የቱ ይሆን? በድጋሚ ሳሙኤል ኤብራምስ።
ያም ምንድን ነው? ችግራችሁ ይገባኛል፣ ነገሮች ጥሩ እንዳልሆኑ ይገባኛል፣ እናም ልረዳችሁ ሻለው፣ ችግሩን ላቀል እፈልጋለሁ የሚለው ነው። ፕሬሱና ሚዲያው አንዳንድ በተናገሯቸው አጨቃጫቂ ጉዳዮች ላይ አተኩሯል። ነገር ግን ዋናው ጠንከር ያለው አሜሪካ ትቅደም የሚለው መልእክት ጎልቶ ወጥቷል።
የትረምፕ የምርጫ ዘመቻ ፖድካስትና ማኅበራዊ ሚዲያን በመጠቀም ቁልፍ የሆኑና በሚሊዮን የሚቆጠሩ ተከታዮችን ትኩረት አግኝተዋል። ታም ሪሊ በአሪዞና ስቴት ዩኒቨርሲቲ የሕዝብ ጉዳይ ጥናት ፕሮፌሰር ናቸው።
ወጣቶች ላይ አተኮሩ። ድምፅ የማይሰጡት ላይም አተኮሩ። ለበርካታ ዓመታት በነበረው የዋጋ ግሽበት ተጠቂ የነበሩት ላይ አተኮሩ። ይህም ውጤት አመጣ።
ፕሬዚደንት ጆ ባይደን ከውድድሩ መውጣታቸውን ተከትሎ ካማላ ሃሪስ ለዘመቻው የነበራቸው ጊዜ 100 ቀናት ያህል ብቻ ነበር። ታም ሪሊ እንደሚሉት ይህ አጭር ጊዜ የማሸነፍ ዕድላቸውን አጥብቧል። ባይደን በጊዜ ከውድድሩ መውጣት አለባቸው የሚሉ ትችቶች እንደነበሩ ታም ሪሊ ጠቅሰው፣ ባይደን ቀደም ብለው ቢወጡ ኖሮ ለእጩነት ውድድር ይኖር እንደነበርና ካማላ ሃሪስም እጩ ላይሆኑ ይችሉ እንደነበር ተናግረዋል። በተጨማሪም ካማላ ሃሪስ ተወዳጅ ካልሆኑ ፕሬዚደንት ጋር አብሮ መነሳታቸው ችግር እንደፈጠረባቸው ታም ሪሊ ተናግረዋል።
የአሜሪካ ሕዝብ ለውጥ መፈለጉ ግልጽ ሆኗል። አንዳንድ ሰዎች የሃሪስ መመረጥ በመጥፎም ይሁን በበጎ ጎኑ የባይደን አስተዳደር ተቀጥያ አድርገው አይተውታል።
ሌሎች ተንታኞች እንደሚሉት ደግሞ ካማላ ሃሪስ ከኢኮኖሚው ጉዳይ ይልቅ በውርጃ መብት ላይ ይበልጥ አተኩረዋል። የሪፐብሊካን ዕቅድ አውጪ ጄሰን ሮው ከእነዚህ አንዱ ናቸው።
ከድምፅ ሰጪዎች ከ1% ያነሱ ናቸው ከውርጃ ጉዳይ ጋር በቀጥታም ሆነ በተዘዋዋሪ መንገድ ሊገናኙ የሚችሉት። ሁሉም ድምፅ ሰጪዎች ከዋጋ ግሽበት፣ ከቤት ውስጥ የኃይል ወጪዎችና ገቢያቸው መቀነስ ጋር በተገናኘ ካለው ችግር ጋር ይኖራሉ።
ካማላ ሃሪስ ነጭ አለመሆናቸው ምን ያህል እንደጎዳቸው መመዘኛ መንገድ የለም። የሴራ ሎረንስ ኮሌጁ ሳሙኤል ኤብራምስ፣
ይህ ከዘር ወይም ከዘውጌ ወይም ከጾታ ጉዳዮች ጋር የተገናኘ አይመስለኝም። ትራምፕ ያስተላለፉት መልእክት ከሃሪስ ይልቅ በመላ ሀገሪቱ ከሚገኙ ድምፅ ሰጪዎች ጥያቄ ጋር ይበልጥ ተስማምቷል።
ይህም መልእክት ትራምፕን ለድል አብቅቷቸዋል። ደራ መኳር ለላከችው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ እየተላለፈ የሚገኘው የአርብ ምሽት ስርጭት ይቀጥላል። በቀጣዩ ደግሞ የትራምፕ መመረጥ ኔቶና አውሮፓ ላይ ምን አንድምታ እንደሚኖረው ወደ የተነተነው ዝግጅት እንራመዳለን። አውሮፓውያኑ የዩናይትድ ስቴትስ አጋሮች ዶናልድ ትራምፕ መመረጣቸው በጸጥታና ኢኮኖሚያቸው ላይ ምን አይነት አንድምታ እንደሚኖረው እየተነጋገሩ ናቸው። የመጀመሪያው የትራምፕ አስተዳደር ዘመን ከአውሮፓ ሕብረትና ከሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገሮች ጋር በተደጋጋሚ በጎላ አለመግባባት የታየበት ነበረ። የአሜሪካ ድምፁ ሄንሪ ሪጅዌል ሩሲያ ዩክሬን ላይ የከፈተችው ወረራ ስለ ውቅያኖስ ተሻጋሪው ህብረት የአውሮፓ ሀገሮች ያላቸውን ስጋት ይበልጡኑ ያጎላው መሆኑን ጠቅሶ ከለንደን ተከታዩን ዘገባ ልኳል። ቆንጅታዬ ታሰማናለች።
ትናንት አሙስ ወደ 50 የሚሆኑ የአውሮፓ ሀገሮች መሪዎች ሃንጋሪ ዋና ከተማ ቡዳፔስት ላይ ጉባኤ አካሂደዋል። የአውሮፓ የፖለቲካ ማህበረሰብ ጉባኤ ሩሲያ ዩክሬን ላይ ወረራ መክፈቷን ተከትሎ የተቋቋመው ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አውሮፓ ለቀጣዩ የፕሬዚደንት ዶናልድ ትራምፕ አስተዳደር በመታደርገው ዝግጅት ለራሷ መቆም ይኖርባታል ብለዋል።
የአሜሪካን ህዝብ ጥቅም ያስጠብቃሉ። ያ ደግሞ ትክክለኛም ነው፣ ጥሩም ነው። ጥያቄው እኛስ የአውሮፓን ጥቅም ለማስከበር ዝግጁ ነን ወይ?
ሩሲያ ዩክሬንን በወረረችበት በአሁኑ ወቅት የኔቶ ህብረት የአውሮፓ ጸጥታ መሰረትነቱን እንደያዘ መሆኑን በብሪታንያ ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው ተቋም ተንታኙ ኤድ አርኖልድ እንዲህ ሲሉ አስረድተዋል።
የመጀመሪያው ዩናይትድ ስቴትስ እንደሚጠበቀው ወታደራዊ እርዳታዋን የምትቀንስ ከሆነ ህብረቱ ለዩክሬን የሚሰጠውን ድጋፍ እንዴት ነው የሚቀጥለው?
የሚፈጠረውን እጥረት አውሮፓ ልትሸፍን ይቻላታልን? በአውሮፓ ለውጥ ማዕከል ተንታኙ ኢያን ቦንድ ያስረዳሉ።
Yes, but it would take a lot more effort than Europe is making now.
አዎ፣ ነገር ግን አሁን ከምታደርገው በጣም የሚበልጥ ጥረት ማድረግ ይኖርባታል።
ትራምፕ በምረጡኝ ዘመቻዎቻቸው ላይ በሚያደርጓቸው ንግግሮች የሩሲያና ዩክሬን ጦርነትን በአንድ ቀን አስቆመዋለሁ ብለዋል። እንዴት እንደሚያስቆሙት ግን አልተናገሩም። ታዲያ ዩክሬን የማልፈልገው የሰላም ድርድር ውስጥ እንደገባ ልገደድ ነው የሚል ስጋት እንዳደረባት ተንታኞች ይናገራሉ። እንደገና የሮያል ዩናይትድ ሰርቪስስ ተቋሙ ኤድ አርኖልድ እንዲህ ሲሉ ያስረዳሉ።
በእርግጥ መስጋቱ አይቀርም። በቅርቡ በድርድር መፍትሄ የሚገኝ ከሆነ አሁን እርዳታ በብዛት መላክ ለምን ይኖርብናል የሚል ጥያቄ አውሮፓ ውስጥ የሚያነሱ አሉ።
ትራምፕ በመጀመሪያው የአስተዳደር ዘመናቸው አሜሪካን ከኔቶ በጠቅላላው ሊያስወጧት አስበው እንደነበረ የቀድሞ የዩናይትድ ስቴትስ ባለስልጣናት ተናግረዋል። በለንደን ዩኒቨርሲቲ ኮሌጅ የዩናይትድ ስቴትስ የውጭ ፖሊሲ ጉዳይ ተንታኙ ጆናታን ሞንተን እንዲህ ሲሉ አስረድተዋል።
I think he likes the idea that he's keeping foreign allies.
በውጭ ያሉ አጋሮችም ይሁን ባላንጣዎች ምን ያደርጉ ይሆን ይላሉ። ማውጣት ማውረዳቸውን እንዲቀጥሉ ማድረጉ ደስ የሚላቸው ይመስለኛል። ያንን የሚፈልጉትን ለማስፈጸም ጉልበት የሚሰጣቸው አድርገው የሚያዩት ይመስለኛል።
የሆነ ሆኖ በቡዳፔስቱ የአውሮፓ የመሪዎች ጉባኤ ላይ የተገኙት የኔቶ ዋና ጸሐፊ ማርክ ሩተ የህብረቱ አባል ሀገሮች የመከላከያ ወጪያቸውን እንዲያሳድጉ አድርገዋል በማለት ትራምፕን አሞግሰዋቸዋል።
ፕሬዚደንት ሳሉ ኔቶ ውስጥ አባል ሀገራቱ የመከላከያ ወጪ ከአጠቃላይ የሀገር ውስጥ ምርት 2% ከፍ እንዲል ያበረታቱን እሳቸው ናቸው።
ሌላው ትራምፕ ዋይት ሀውስ ሲገቡ የዩናይትድ ስቴትስ አጋሮች ኢኮኖሚያቸውን የሚያመሰቃቅል ሁኔታ ሊደቀንባቸው እንደሚችል ተመልክቷል። የዋሽንግተኑ የአሜሪካን ዩኒቨርሲቲ ተንታኝ ጋረት ማርቲን
The declarations or the claims of putting in about 60% or more
ትራምፕ ከቻይና በሚገቡ እቃዎች ላይ 60% ወይም ከዛ በላይ ታሪፍ እንጥላለን ማለታቸው ዓለም አቀፍ ንግድን በጣም ያናጋል። በአውሮፓ ህብረት በአጠቃላዩ በአውሮፓ በዩናይትድ ኪንግደም እና በሌሎችም አካባቢዎች ላይ ተጽዕኖ ይኖረዋል።
ይህ ሁሉ ተደማምሮ አውሮፓ ውስጥ ስለ ሁለተኛው የትራምፕ አስተዳደር ስጋት ፈጥሯል። ትራምፕ የሚያደርጉትን ለመተንበይ ስለማይቻል ለአውሮፓ መሪዎች ለሚመጣው ለመዘጋጀት አዳጋች እንደሚሆንባቸው ተንታኞች ይናገራሉ።
ቆንጅታ የለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የትራምፕ ወደ ዋይት ሀውስ መመለስ አንዳንድ አፍሪካውያን ደስታቸውን ሲገልጹ፣ ሌሎች በተደበላለቀ ስሜት ተቀብለውታል። ይቅርታ፣ የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደገና ወደ ዋይት ሀውስ መመለስ በአፍሪካ ዘንድ የተደበላለቀ ስሜት ፈጥሯል። አንዳንዶቹ በቀጣይ የሚመጣውን ለውጥ ለማየትም ጓጉተዋል። አንዳንዶቹ ደግሞ የቀድሞ የስልጣን ዘመናቸውን በማስታወስ ከመጪው አዲስ የትራምፕ አስተዳደር ብዙም አይጠብቁም። የቪኦኤ ናይሮቢ ቢሮ ኃላፊ ማርያም ዲያሎ ያጠናቀረችውን ዘገባ ጽዮን ግርባ ታቀርበዋለች።
የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ማሸነፍ ለአፍሪካ ጥሩ ነገር ያመጣል ብለው እንደሚያምኑ የቪኦኤ ዘጋቢ በናይሮቢ ጎዳናዎች ያገኘቻቸው ኬንያውያን ለአሜሪካ ድምጽ ተናግረዋል። ድጋፉን ለትራምፕ የሰጠው ማክሲሚሊያኒ ኒዴቲ ከነዚህ አንዱ ነው።
በሁለቱ ሀገራት መካከል በኢኮኖሚ ጉዳይ፣ በተማሪዎች ልምድ ልውውጥና በመሳሰሉት ብዙ ነገር ሲሆን ማየት እጠብቃለሁ።
ኤሪክ ሙዌንዳ የትራምፕ ተቃዋሚ የነበሩት የዲሞክራት እጩ ምክትል ፕሬዚዳንት ካማል ሃሪስ ደጋፊ ነበር።
ምክንያቱም እሷ ሰውን ትረዳለች ብዬ አስባለሁ። እሳቸው በጣም ዘረኛ ናቸው፣ ክፉ ናቸው።
የባይደን አስተዳደር በቅርቡ ኬንያን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ያልሆነች የመጀመሪያዋ አፍሪካዊ አጋር አድርገው መርጠዋታል። ኬንያ በሄይቲ የሚገኘውን ከተለያዩ ሀገራት የተውጣጣ ወታደራዊ ኃይል ለመምራት ላሳየችው ድጋፍም $300 ሚሊዮን ለመስጠት ቃል ገብተዋል። አንዳንድ ተንታኞች ታዲያ ትራምፕ ሊወስኑት ስለሚችሉት ውሳኔ ስጋታቸውን ይገልጻሉ። ኤድጋር ጊቱዋ በኬንያ በሚገኘው ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነት ዲፕሎማሲና የደህንነት ጉዳዮች ተንታኝ ናቸው።
ፕሬዚዳንታዊ ማስፈጸሚያ አዋጆችን ማውጣት ሊጀምሩ ይችላሉ። ለምሳሌ ኬንያ የኔቶ አባል ያልሆነች አጋር ተብላ መሾሟን በተመለከተ በሄይቲ መልሶ ግንባታ ችግሮች ዙሪያ የሚደረጉ ጥረቶችን ሊቀንሷቸው ይችላሉ። $300 ሚሊዮን ቃል ተገብቷል። ካሁን ስንት እንደተከፈለ አላውቅም። ነገር ግን ሐሳባቸውን ሊቀይሩና የኔ ችግር አይደለም ብለው ገንዘቡን ሊቀንሱ ይችላሉ።
ጊቱ አክለው እንደየሀገሮቹ ሁኔታ ሌሎች ፖሊሲዎችም ሊለወጡ እንደሚችሉ ይናገራሉ።
Countries like Uganda will benefit because Trump will not really put pressure on them the way
እንደ ዩጋንዳ ያሉ ሀገራት ተጠቃሚ ይሆናሉ። ምክንያቱም ትራምፕ በተመሳሳይ ጾታ አቋማቸው ምክንያት እንደ ባይደን ጫና አይፈጥሩባቸውም። በተቃራኒው ደግሞ ሩሲያ ወደ ሳህል ቀጠናና ሌሎች አፍሪካ አካባቢዎች ዘልቃ ገብታለች። ትራምፕ ሩሲያን ለማስቆም ምንም የሚያደርጉት ነገር አይኖርም።
ገለልተኛ ተመራማሪና የፖለቲካ ተንታኝ የሆኑት ቶም ወልፍ በውጪ የሚኖሩ ዴሞክራቶች ናይሮቢ ውስጥ ባዘጋጁት የምርጫ መከታተያ ድግስ ላይ ተገኝተው ነበር። እሳቸው እንደሚሉት ትራምፕ በኬንያም ሆነ በአጠቃላይ አፍሪካ ውስጥ ዴሞክራሲንና ሰብአዊ መብትን ለማራመድ ፍላጎቱ አይኖራቸውም። ነገር ግን ይላሉ ቶም
In terms of commercial economic competition,
በአሜሪካና ኬንያ ንግዶች መካከል ተጨማሪ ግንኙነቶችን ከማዳበር የንግድና ኢኮኖሚያዊ ውድድሮችን ከማበረታታት አንጻር ያ ሊቀጥል እንደሚችል እጠብቃለሁ።
እንደ አውሮፓውያን አቆጣጠር በ2022 ዓ.ም የኬንያ አጠቃላይ ምርጫ ከተቃዋሚው መሪ ራይላ ኦዲንጋ ጋር የተፎካከሩትን ማርታ ካርዋንም የአሜሪካ ምርጫ ለመከታተል በተሰናዳው ድግስ ላይ አግኝተን አነጋግረናቸው ነበር። ካርዋ የቀድሞ የፓርላማ አባልና የፍትህ ሚኒስቴርም የነበሩ ሲሆን ትራምፕ በስልጣን ዘመን ላይ በነበሩበት ወቅት አፍሪካን በተመለከተ የተጠቀሙትን አዋራጅ ቋንቋ ያስታውሳሉ።
I have greater hopes in what we can do for ourselves, but he hasn't made very good comments about Africa calling us names, but it is the
responsibility. ለራሳችን ልናደርግ በምንችለው ላይ የበለጠ ተስፋ አለኝ። ትራምፕ ከዚህ በፊት ለአፍሪካ ጥሩ አስተያየት አልነበራቸውም። ስም ይሰጡን ነበር። ነገር ግን እንድንከበርና አብረናቸው በመንሰራቸው አጋሮቻችን እንደ እኩል ሰባዊ ፍጡር እንድንታይ ማድረግ የአፍሪካ መሪዎች ኃላፊነት ነው።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስልጣን የሚረከቡት በጥር ወር ነው። በማርያም አዲያሎ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።
ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የፕሬዚደንት ትራምፕ መመረጥና የስደተኞች ፖሊሲ ጉዳይን ይመለከታል ቀጣዩ ዘገባችን። ፕሬዚደንት ትራምፕ መመረጣቸውን ተከትሎ ትኩረት ከተሰጣቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ፕሬዚደንት ትራምፕ ፖሊሲው በሕገ ወጥ መንገድ ወደ አሜሪካ የገቡትንና የሚገቡትን የሚመለከት መሆኑን ቢገልጹም ይህ ፖሊሲ የአፍሪካውያን ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው የአፍሪካ አሜሪካ ኢንስቲትዩት ፕሬዚደንት የሆኑት ዶክተር ታዲዮስ በላይ ይናገራሉ። አስማማው አየነው የስደተኞች ኢኮኖሚና ሌሎች ፖሊሲዎች በወጣቶች ላይ የሚኖራቸውን አዎንታዊና አሉታዊ ተጽዕኖ በተመለከተ ከዶክተር ታዲዮስ ጋር ያደረገው ቆይታ በመቀጠል ይቀርባል።
የተደበላለቀ ስሜት ነው የተሰማኝ። ለምን የተደበላለቀ ምልህ፣ አንደኛ ያሳለፍናቸው ያለፉት ሶስት ዓመት ተኩል ወይም አራት ዓመታት ትንሽ አስቸጋሪዎች ነበሩ። እዚህ ሀገር ውስጥም ከሀገር ውጭም ባለ ሁኔታ ፈታኝ ጊዜዎች ነበሩ፣ እንደ ሀገርም ነው። ከዚያ ባሻገር ደግሞ ተስፋ ደግሞ ነው ብለን የምናስበው ምናልባት አሁን የሚመጣው የትራምፕ አድሚኒስትሬሽን እነዚህ አስቸጋሪ ጊዜያቶችን የምናልፍበት ምናልባት የተሻለ ፖሊሲ በኢኮኖሚ አካባቢ በኢኮኖሚ ዙሪያ ፎሬን ፖሊሲ አካባቢ የተለየ ነገር ይመጣል የሚል ተስፋ አይነት ነገር ነው። የተደበላለቀ ነው የኔ ስሜት።
ፕሬዚዳንት ትራምፕ በምርጫ ቅስቀሳቸው ወቅት ትኩረት ከሰጧቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ይህ ጉዳይ 47ኛው የአሜሪካ ፕሬዚዳንት ሆነው ከተመረጡ በኋላም ትኩረት የተሰጠ ሆኖ ቀጥሏል። ፕሬዚዳንት ትራምፕ ምርጫውን ማሸነፋቸውን በገለጹበት ንግግራቸውም የድንበር ደህንነት ጉዳይ ቅድሚያ የሚሰጡት መሆኑን አረጋግጠዋል።
ድንበሩን መዝጋት አለብን። ሰዎች ወደ ሀገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ ሀገራችን እንዲመጡ እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በሕጋዊ መንገድ መሆን አለበት።
የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት የሆኑት ዶክተር ታዲዮስ በላይ በበኩላቸው ይህ ፖሊሲ አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው ይናገራሉ።
ስደተኝነትን በሚመለከት ወይም ደግሞ የስደተኝነት ፖሊሲን በሚመለከት የሚመጣው አድሚኒስትሬሽን እጅግ በጣም የከፋ ነገር ይዞ እንደሚመጣ ከአሁኑ በግልጽ ተነግሮናል። በተለያዩ የካምፔን ሲደረግ ፕሬዚደንት ትራምፕም የእሳቸውም ደጋፊዎች በተለያየ መልኩ አመጣጣቸው እጅግ በጣም የሚያስፈራ የሚመስል ነገር ነው። ይሄን ደግሞ ከንግግራቸውም ብቻም ሳይሆን በፕሬዚደንትነት ዘመናቸው ያየነው ጉዳይ ነው። ይህን እንግዲህ እንዳልኩ ከፖሊሲ አንጻር መገምገም ይቻላል። ለምሳሌ ያህል የተለያዩ የእኛን ማህበረሰብ የኢትዮጵያውያኖችንም ኤርትራውያኖችንም የተቀረውንም የአፍሪካን ስደተኞች በተለይ ደግሞ ወጣት እንግዲህ ያው እየተሰደደ የሚመጣ ወደዚህ ሀገር አብዛኛው ከ70-80% በላይ ያለው ወጣት የሆነ የስራ በስራ እድሜ ላይ ያለ ወጣት ነው ወደዚህ ሀገር እየተሰደደ የመጣው እና በከፍተኛ ሁኔታ እነኚህ ፖሊሲዎች ሲያጠቁ የነበሩት ወጣቶችን ነው። ፕሬዚደንት ትራምፕም በፕሬዚደንትነት ዘመናቸው ሲያወጧቸው ከነበሩት ህግጋቶች ወይም ደግሞ የስደተኝነት ፖሊሲዎች መካከል የተወሰኑትን ብናይ ለምሳሌ ያህል ሪሜን ኢን ሜክሲኮ የሚባል ፖሊሲ ነበራቸው። ወይም ደግሞ ስደተኞች ወደ አሜሪካን ሀገር እንዳይገቡ እዛው የህግ ፕሮሰሳቸውን ጨርሰው በዛው ወደ ሀገር እዛው ሜክሲኮ ውስጥ እንዲኖሩ ወይም ደግሞ ከዛ የሚወጡበትን መንገድ ከሜክሲኮ መንግስት ጋር ውል ተዋውሎ ነበር። እሱ አንድ በጣም አስቸጋሪ ፖሊሲ ነበር። እኔም በተደጋጋሚ መላለስ ነበር ያኔ ለአራት ዓመታት የህግ አገልግሎት ለመስጠት በተለይ ከአፍሪካ ሀገሮች የሚመጡትን ወጣቶች ነበር እኔ ሳገኝ የነበረው። ከ95-96% በላይ ያሉት ወጣቶች ነበሩ በዚህ በዩኤስ ሜክሲኮ ቦርደር ውስጥ ወይም ደግሞ በቦርደሩ እየገቡ የነበሩት ወይም እዛ ቦርደር ውስጥ እንዳይገቡ የተከለከሉት። ስለዚህ አንደኛው ፖሊሲ እሱ ነው። ሌላው የትራቭል ባን የሚባል ነው ወይም ደግሞ የጉዞ ክልከላ የሙስሊም ባን እንዲህ ነገሮች ነበሩ። ታይትል 42 የሚባል ነበሩ። እነኚህ ሁሉ ስደተኞችን ታርጌት ያደረገ በተለይ ደግሞ አፍሪካውያኖችን ታርጌት ያደረገ ነበር። ስለ ሙስሊም ባን ስናወራ አብዛኞቹ በሙስሊም ባን ወይም ደግሞ በትራቭል ባን ውስጥ ከነበሩት ሀገሮች ውስጥ እንደ ሱዳን እንደ ሶማሊያ አይነት ሀገሮች በዚህ ክልከላ ውስጥ ነበሩ። ስለዚህ የተጎዳ የኛ ማህበረሰብ ነው። ስለዚህ ከፖሊሲ ከዚህ ከስደተኝነት ፖሊሲ ጋር በተገናኘ የከፋ ነው እንጂ የተሻለ ነገር ሊመጣ አይችልም።
የአሜሪካ ድምፅ ከምርጫው በፊት አነጋግሯቸው የነበሩት በሜሪላንድ ግዛት ሪፐብሊካን ፓርቲን ወክለው ለሕግ መወሰኛው ምክር ቤት ተወዳድረው የነበሩት ላቫን የማነ ስዩም ግን ያለፉት አራት ዓመታት ከ6-15 ሚሊዮን የሚሆኑ ስደተኞች ወደ አሜሪካ በህገወጥ መንገድ መግባታቸውን በመግለጽ የፕሬዚዳንት ትራምፕን ፖሊሲ ደግፈው ይከራከራሉ።
ዴሞክራት 2021 ወደ ስልጣን ሲመጡ የመጀመሪያ ነገር ያደረጉት ጆ ባይደን እና ካማላ ሃሪስ ትራምፕ አስቀምጦት የነበረ የቦርደር ህጎች ነው ያፈረሱት። በዛ ምክንያት ቦርደሩ ክፍት ሆነ ማለት ነው። ቦርደሩ ክፍት ሲሆን ደግሞ ከስድስት እስከ 15 ሚሊዮን ሰው በአራት ዓመት ውስጥ ገባ ማለት ነው። ይሄ በማንኛውም ሀገር የማይሆን ቁጥር ነው። እንደዚህ አይነት ማንኛውም ሲስተም አብዞርቭ ማድረግ አይችልም እና አሁን ትልቅ ችግር ፈጠረ ማለት ነው።
አዲሱ የዶናልድ ትራምፕ አስተዳደር የፖሊሲ ለውጥ የተገበረባቸዋል ተብለው ከሚጠበቁ ጉዳዮች መካከል አንዱ የአገሪቱ ኢኮኖሚ ነው። ዶክተር ታዲዮስ የትራምፕ ኢኮኖሚክ ፖሊሲ ሊከተላቸው ስለሚችሉ ሁነቶች እንዲህ ያስረዳሉ።
የስራ ማጣት፣ ከፍተኛ የሆነ የኑሮ ውድነት፣ እሱን ደግሞ በተለያየ መልኩ ልትመነዝረው ትችላለህ። የቤቱን ዋጋ ልትለው ትችላለህ። በየቀኑ የምንመገባቸው ምግቦች ዋጋ ሊሆን ይችላል። አንድ ግሮሰሪ ስቶር ገብተህ የምታየውን የዋጋ ልዩነት የዋጋ ንረትን አይተነዋል። ላለፉት ሶስት ዓመት አራት ዓመታት እሱ እንግዲህ ራሱን የቻለ የፖሊሲ ችግርም ሊሆን ይችላል። ፕላስ ደግሞ ፓንደሚክንም ተከትሎ እሱም ተከትሎ የመጣም ችግር ሊሆን ይችላል። ስለዚህ አሁን አንደኛው ተስፋ እሱ ነው። እነ ትራምፕ ወይም ደግሞ የትራምፕ አድሚኒስትሬሽን ሲመጣ የተሻለ ፖሊሲ ይዘው ይመጣሉ፣ የተሻለ ኢኮኖሚ ፖሊሲ ይዘው ይመጣሉ። አሜሪካኖች ከዚህ በፊት ያዩትን የዋጋ ንረት እናወርዳለን፣ የኢንትረስት ሬት እናወርዳለን፣ ከፍተኛ የሆነ የስራ መነቃቃት፣ የስራ ፈጠራ እናግዛለን የሚል ሁኔታ ነው ይዘው ይመጡ። ከዚህ ጋር ግን ተያይዞ የዚህ አሜሪካ ውስጥ ያለውን የኢኮኖሚ ሁኔታን ብቻም ሳይሆን አፍሪካ ውስጥም ራሱ ይሄ የእነሱ መምጣት ለአፍሪካ ይዞ የሚመጣው ጠንካራ ጎን ምንድን ነው፣ ጉዳቱ ምንድን ነው የሚለውንም ነገር መመልከት ጥሩ ይመስለኛል። ነገር ይህንንም ከፖሊሲ አንጻር ማየት መገምገም ጥሩ ነው። አጓን እንመልከት። አጓን አሁን ብዙ ጊዜ ትራምፕ የአፍሪካን ሀገሮች የሚያዩባቸው አንግሎች በጣም የተሳሳቱ እንደሆነ ላለፉት አራት ዓመታት በስልጣን በነበረባቸው ጊዜ ውስጥ አይተናል። ምናልባት አሁን ይሄ አጓ የሚሰረስ ከሆነ እንግዲህ በአጓ የኢትዮጵያን በለው የተለያዩ የአፍሪካ ሀገሮች ወጣቶች ናቸው ተጠቃሚዎች። በማኒፋክቸሪንግ ኢንዱስትሪ ውስጥ የሚሰሩ ሀገራችን ውስጥ የምናስታውሳለን ብዙ ወጣቶች ናቸው በዛ የስራ እድል አግኝተው የነበሩት እና ለምሳሌ ኢትዮጵያ እዚህ አጓ ውስጥ አለመኖሯ ወይም ደግሞ የአጓ አግሪመንት ውስጥ መሰረዟ ከፍተኛ የሆነ ስራ አጥነት ኢትዮጵያ ውስጥ አምጥቷል፣ ሌሎችም የአፍሪካ ሀገሮች ውስጥ። ስለዚህ ከትሬድ ጋር ከዚህ ከኮመርስ ግንኙነት ጋር በተገናኘ ያለው የሆነ የራሱ የሆነ ኢምፓክት ይኖረዋል። ከታሪፍ ጋር ደግሞ ሌላውን ማንሳት እንችላለን። ከፍተኛ የሆነ ታሪፍ እናስቀምጣለን ከውጭ ሀገር የሚመጡትን። እንግዲህ የአሜሪካ ፖሊሲ እንደ ትራምፕ ፖሊሲ አሜሪካ ፈርስት ፖሊሲ ነው። የሚመረተው ምርቱ በአሜሪካኖች ነው፣ በአሜሪካ ፋክተሪዎች ነው መመረት ያለበት ነው የሚሉት። ከውጭ የሚመጣውን ከፍተኛ ታሪፍ በማስቀመጥ ከፍተኛ ታክስ በማስቀመጥ እንዳይመጡ ዲስከሬጅ ማድረግ ወይም ደግሞ እንዳይገቡ መከልከል ነው። ያለ እንግዲህ ማለት እንደ አግዋ አይነት አግሪመንቶችን ከፍተኛ የሆነ የስራ እድል በተለያዩ የአፍሪካ ሀገሮች የፈጠረ አግሪመንት ነው። ይህን እነሱንም ሁሉ መከልከል ማለት ነው። ስለዚህ ኢንተርፕሪነርሺፕን፣ ኮመርስን ወይም ደግሞ ንግድን በከፍተኛ ሁኔታ ሊጎዳ ይችላል ማለት ነው። ስለዚህ እሱንም እዚህ ሀገር ውስጥ ያለውን የእኛን ኮሚኒቲ በተወሰነ መልኩ ሽፍት የማድረግ ሁኔታ ቢኖርም ነገር ግን ከአፍሪካ
ዶክተር ታዲዮስ በመጪው አራት ዓመታት ውስጥ በተለይ ትውልደ ኢትዮጵያን በሚመለከቱ የስደተኞችና የውጭ ጉዳይ ፖሊሲዎች ተሰሚነትን ለማግኘትና የድርሻቸውን ለማዋጣት ወጣቶች በየደረጃው ከሚገኙ ተቋማትና ግለሰቦች ጋር በቅርበት የመስራት ባህልን ሊያዳብሩ እንደሚገባም የማጠቃለያ ሀሳባቸውን ሰጥተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት ተመልካቾቻችን፣ እንዲሁም አድማጮቻችን። አሁን የአሜሪካን ፕሬዚደንታዊ ምርጫ ከሚመለከቱ ዘገባዎች ወደ ሌሎች ኢትዮጵያን ወደሚመለከቱ ዘገባዎች እንሻገራለን። ሁለት ዓመት ለሞላው የፕሪቶሪያው ስምምነት አስመልክቶ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን ባወጡት መግለጫ ተፈናቃዮች ወደ ቀያቸው ተመልሰዋል፣ እንዲሁም መሠረታዊ አገልግሎቶችም ተመልሰዋል ማለታቸው መሬት ላይ ያለውን ያላገናዘበ ነው ሲሉ ሶስት የትግራይ ክልል ፓርቲዎች ገልጸዋል። ህወሓት ትናንት አመሻሽ ላይ ባወጣው መግለጫ ተፈናቃዮችን ለመመለስ ከኢትዮጵያ መከላከያ ውጭ ያሉ ኃይሎች በስምምነቱ መሠረት መውጣት አለባቸው ብለዋል። በተመሳሳይ ሳልሳይ ወያነ ትግራይና ውድብ ነጻነት ትግራይ የውጭ ጉዳይ ሚኒስትሩ መግለጫ የተፈናቃዮችን ችግር የሚያራዝም ነው ብለዋል። ለዚህን ጉዳይ ዝርዝር ሙልጌታ ጽባ ያሰማናል።
የትግራይ ክልልን መነሻው አድርጎ ወደ ሰሜን ኢትዮጵያ አካባቢዎች ተስፋፍቶ የነበረውን ግጭት ያስቆመው የፕሪቶሪያውን ተኩስ በዘላቂነት የማቆም የሰላም ስምምነት ሁለተኛ ዓመት አስመልክቶ መግለጫ ያወጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተፈናቃዮች ወደ ቀያቸው እንደተመለሱ አድርገው መግለጻቸው ተገቢ አይደለም ሲሉ ሶስት ፓርቲዎች ተቃውሞ አቀረቡ። ህወሓት ትላንት ባወጣው መግለጫ ከጦርነቱ በፊት በትግራይ ክልል ስር ከነበሩትና ምዕራብ ትግራይ በሚል የሚጠሩት አካባቢዎች የተፈናቀሉት ሰዎች እስካሁን ወደ ቀያቸው እንዳልተመለሱ ገልጿል። ተፈናቃዮች ለመመለስ መተማመንን ለመገንባትና በክልሉ ጸጥታ ለማስፈን በስምምነቱ መሰረት ከኢትዮጵያ መከላከያ ውጭ ያሉ ኃይሎች መውጣት ይገባቸዋል ሲል አስታውቋል። ፓርቲው በፌስቡክ ገጹ ላይ ባወጣው መግለጫ ዩናይትድ ስቴትስ ስምምነቱ እንዲተገበር የምታደርገውን ጥረት አድንቆ የችግሩን ምንጭ ተረድቶ እልባት ለመስጠት አስቸኳይ የፖለቲካ ውይይት ያስፈልጋል ብሏል። መግለጫው አክሎ የትግራይ ግዛታዊ አስተዳደር አለመመለስና በአካባቢዎቹ የትግራይ አስተዳደር አለመመስረት እስካሁን ያልተተገበሩ ጉዳዮች ናቸው ብሏል። በጦርነቱ ወቅት ተፈጽሟል ላሏቸው በደሎች ፍትህ ለመስጠት ገለልተኛ ዓለም አቀፍ ተቋማት እንደሚያስፈልጉ ህወሓት በመግለጫው ላይ አጽንኦት ሰጥቶበታል። ሌላው በትግራይ ክልል የሚንቀሳቀሰው ውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ተፈናቃዮች እንደተመለሱ ተደርጎ መገለጹ መታረም አለበት ብለዋል።
ተፈናቃዮች ተመልሰዋል፣ ቤዚክ ሰርቪስ አግኝተዋል የሚለው ስቴትመንት ግን ፍጹም ከእውነት የራቀ እንደሆነና በቀጣይ ሊደረጉ የሚገባቸው ስራዎችን የሚያደናቅፍ የፕሪቶሪያ ስምምነት ተፈጻሚነትንም የሚያደናቅፍ በተለይ ደግሞ ተፈናቃይ ዜጎቻችን እያለፉት ያለው ህይወት በጣም የከፋ ህይወት ነው። ይህንንም ታሳቢ ያላደረገ ከግንዛቤ ውስጥ ያላስገባ እንደሆነ በአጠቃላይ የምዕራብ ትግራይ ዞን እንዳለ የተመለሰ ተፈናቃይ የለም። ደቡብ ትግራይ በራያም የተወሰነ ክፍል ያልተመለሰ አለ። በምስራቅ ትግራይም ተመሳሳይ እንዲሁ ያልተመለሰ ቦታ አለ። ተፈናቃዮችም የከፋ ህይወት እየኖሩ ያሉበት ሁኔታ አለ።
የተመለሱ ተፈናቃዮችን ቢሆኑ በቂ እርዳታ እንዳላገኙ የጸጥታ ችግር እያጋጠማቸው መሆኑን የገለጹት ዶክተር ደጀን በአካባቢው የጸጥታ ችግር መኖሩን ተናግረዋል። ሳልሳይ ወያነ ትግራይ በበኩሉ በስምምነቱ ግጭት ከማስቆም አልፎ የተለየ ውጤት አልመጣም ብሏል። በሚሊዮን የሚቆጠሩ ተፈናቃዮች አስቸጋሪ ህይወት እየገፉ ናቸው ያለው የፓርቲው መግለጫ ዓለም አቀፉ ማህበረሰብ በትግራይ ያለው ሰብአዊ ቀውስና ፖለቲካዊ ሁኔታ ተረድቶ ተግባራዊ ድጋፍ እንዲያደርግ ጠርቷል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የስምምነቱ ሁለተኛ ዓመት አስመልክቶ ባወጡት መግለጫ የኢትዮጵያ መንግስት በጦርነቱ የተፈናቀሉ ወደ ቀያቸው እንዲመለስ ከመከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲያስወጣ እንዲሁም ተበዳዮች ማዕከል ያደረገ የሽግግር ፍትህና ታማኝ ሀገራዊ ምክክር እንዲያደርግ ጥሪ አቅርበዋል። ትጥቅ ማስፈታትና የቀድሞ ተዋጊዎች ወደ ህብረተሰቡ የመቀላቀል ስራ እስካሁን አለመተግበሩም ጠቅሰዋል። በሌሎች የኢትዮጵያ አካባቢዎች በተለይ በአማራና ኦሮሚያ ክልሎች ያሉ ግጭቶች እንዲያበቁና ልዩነቶች በውይይት እንዲፈቱ አሜሪካ ጥሪ ታቀርባለች ብለዋል የዩናይትድ ስቴትስ ውጭ ጉዳይ ጽህፈት ቤት መግለጫ። የሰሜን ኢትዮጵያው ጦርነት ከተጠናቀቀና የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ አካባቢዎቹ ላይ የሚነሳው የባለቤትነት ጥያቄ የአስተዳደር ጉዳይ በእንጥልጥል መቆየቱ ይታወሳል። ይሁን እንጂ ባለፈው ነሐሴ 6 ቀን 2016 ዓ.ም በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው አካባቢዎች ጉዳይ በፕሪቶሪያው ስምምነትና በህገ መንግስቱ መሰረት ዘላቂ እልባት ለመስጠት እንደተቋቋመ የተገለጸው ብሔራዊ አብይ ኮሚቴ ባወጣው መግለጫ በመከላከያ ሰራዊት አስተባባሪነት የፌዴራል መንግስቱ በሚመድባቸው ሲቪል መሪዎች በሁለቱም ክልሎች ታዛቢነት በህዝቡ ሙሉና ቀጥተኛ ተሳትፎ የራሳቸው ጊዜያዊ የአካባቢ አስተዳደር እንዲመርጡ አቅጣጫ እንዳስቀመጠ ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
ሙልጌታን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በእግድ ላይ የሚገኘውን የእነ አቶ ዮሐንስ ቦያለውን የሽብር ክስ ሂደት ለማስቀጠል ተለዋጭ ቀጠሮ ተሰጥቷል። አቃቤ ሕግ ክሱን አሻሽሎ እንዲያቀርብ በከፍተኛው ፍርድ ቤት በተሰጠው ብይን ላይ ለጠቅላይ ፍርድ ቤት ያቀረበውን የይግባኝ ውሳኔ ለመጠባበቅ ነው ተለዋጭ ቀጠሮ የተሰጠው። ተከሳሾቹ በበኩላቸው የፍርድ ሂደቱ መጓተት አሳስቦናል ሲሉ በዛሬው ችሎት ላይ ቅሬታቸውን አሰምተዋል። በሌላ በኩል የፍርድ ቤቱን ትዕዛዝ በመጣስ ማረሚያ ቤት ሕክምና እንዳናገኝ ከልክሎናል ሲሉ አቶ ክርስቲያንና አቶ ዮሐንስ አቤቱታ ያቀረቡ ሲሆን ማረሚያ ቤቱ ምላሽ ሰጥቷል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያሰማናል።
በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በእነ አቶ ዮሐንስ ቧያለው መዝገብ ስር የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ 14 ተከሳሾች ዛሬ ጥቅምት 29 ቀን 2017 ዓ.ም ችሎት ቀርበዋል። ከፍርድ ቤቶች የክረምት ረፍት በኋላ ተከሳሾቹ ዛሬ ለሁለተኛ ጊዜ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ችሎት የቀረቡት አቃቤ ህግ ክሱን እንዲያሻሽል በፍርድ ቤቱ በተሰጠው ብይን ላይ ለጠቅላይ ፍርድ ቤት ያቀረበውን የይግባኝ ውጤት ለማየት እንደነበር ከተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ አብራርተዋል።
ተከሳሾቹ ባቀረቡት የክስ መቃወሚያ ላይ በተለይ በዚህ በየሟቾችን ስም ተጠቅሶ እንዲሁም ደግሞ የንብረት ጉዳቱ ምን አይነት ንብረት እንደሆነ ተጠቅሶ ተሻሽሎ ይቅረብ የሚል ብይን ሰጥቶ ነበር ከፍተኛው ፍርድ ቤት። በዛ ብይን ላይ አቃቤ ህግ ይግባኝ ብሎ ነበር። ክረምት ላይ ክሴን አላሻሽልም በማለት ይግባኝ ብሎ ነበር። ጥቅምት 5 በነበረው ቀጠሮ ላይ የአቃቤ ህግ ይግባኝ ውጤት ለመጠባበቅ ነበር። ሆኖም ግን አልደረሰልንም በማለት ነበረ ለዛሬ የተቀጠረው። የዛሬውም ቀጠሮ የነበረው ያው የአቃቤ ህግ ግን የጠቅላይ ፍርድ ቤትን ብይን ለመጠባበቅ ነበር። ሆኖም ግን ችሎቱ አቃቤ ህግ የይግባኛቸው ምን ደረጃ ላይ ደረሰ ጠይቆት በችሎት አቃቤ ህግም ጉዳዩ ያላለቀና ለህዳር 19 የተቀጠረ መሆኑን ነው የገለጸው።
ጠቅላይ ፍርድ ቤቱ በይግባኙ ላይ ብይን ለመስጠት ለህዳር 19 መቅጠሩን አቃቤ ህግ ካሳወቀ በኋላ በችሎቱ ከተገኙ ተከሳሾች መካከል የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቧያለው ቅሬታቸውን አሰምተዋል። ከአንድ ዓመት ከሶስት ወር በላይ ዋስትና ተከልክለን ፍትህም ሳናገኝ በእስር ላይ እንገኛለን ያሉት አቶ ዮሐንስ ሳይፈረድባችሁ ተፈርዶባችኋል እየተባልን ነው ሲሉ አመልክተዋል። በከፍተኛ ወንጀል ተከሰን አፋጣኝ ፍትህ ማግኘት ሲገባን እስካሁን በቀጠሮ ብቻ እየተመላለስን ነው በማለትም ምሬታቸውን የገለጹ ሲሆን አክለውም በዚህ ሂደት ፍትህ እናገኛለን ብለን ፍርድ ቤት መምጣት አስፈላጊ አይደለም ብለዋል። እናንተን የሚጠቀሟችሁ ዳኝነት እየተካሄደ ያለ ለማስመሰል ነው እንጂ ዋስትና ወይም ፍትህ ሳናገኝ በእስር እንድንቆይ ማድረግ ነው የተያዘው ሲሉም አክለው ገልጸዋል። በዛሬው ችሎት ላይ ከተሰየሙት ሁለት ዳኞች አንዱ የሆኑት የመሃል ዳኛው ለቅሬታው በሰጡት ምላሽ ለፍርድ ሂደቱ መራዘም የፍትህ ስርዓቱን በምክንያትነት አንስተዋል። የፍትህ ስርዓቱ ማሻሻያ እንዲደረግበት እኛም ሀሳብ ሰጥተናል ያሉት ዳኛው በፍትህ ስርዓቱ እናንተም አቃቤ ህግም ይግባኝ መጠየቅ ትችላላችሁ፣ በመሆኑም በአቃቤ ህግ ይግባኝ ጠቅላይ ፍርድ ቤት የእናንተን መዝገብ አግዷል። እገዳው እስኪነሳ እኛ ምንም ማድረግ አንችልም ብለዋል። የጠቅላይ ፍርድ ቤትን ውሳኔ ተከትሎ እኛ ወዲያውኑ ሂደቱን እንቀጥላለን ሲሉ አክለዋል። በመሆኑም የጠቅላይ ፍርድ ቤቱን ብይን ለመጠባበቅ ለህዳር 20 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። በተመሳሳይ የአማራ ክልል የጸጥታ መደፍረስ ጉዳይ ክስ የተመሰረተባቸው እነ ዶክተር ወንዶሰን አሰፋም በአንድ አይነት ሂደት ላይ እንደሚገኙ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ይገልጻሉ።
በእነ ዶክተር ወንዶሰን አሰፋ መዝገብ ላይ አቃቤ ህግ ይግባኝ ብሎ ነበር። በዚህ ጉዳይ ጠቅላይ ፍርድ ቤቱ ከሁለት ቀጠሮ በኋላ አያስቀርቡም በማለቱ እና በመዝጋቱ እኛ መቅረብ ሳያስፈልገን የእነ ዶክተር ወንደሰን ጉዳይ ይቀጥላል ብለን ስናስብ ከጠቅላይ ፍርድ ቤት ሲሻርበት ወደ ሰበር ይዞት ሄዱ። አሁን የሰበር ውሳኔ ተባበከን ያለ ዶክተር ወንደሰን
ከሳምንት በፊት በነበረው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የምክር ቤቱን አባል አቶ ክርስቲያን ታደለን ጨምሮ የክልል ምክር ቤት አባላትና ሌሎችም የሽብር ተከሳሾች ፍትህ ሳያገኙ ለረጅም ጊዜ ታስረው ይገኛሉ በሚል በፍትህ ሂደቱ ላይ ለተነሳላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ ቀጥተኛ ምላሽ አልሰጡም። በዛሬው ችሎት የተነሳው ሌላው ጉዳይ ከመብት ጥሰት ጋር የተገናኘ ሲሆን አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በአዲስ አበባ በሚገኙ ሁለት የህክምና ማዕከላት ጠቅላላ ህክምናና የአይን ህክምና እንድናገኝ በፍርድ ቤቱ የተሰጠው ተደጋጋሚ ትዕዛዝ ተፈጻሚ አልሆነም ሲሉ አመልክተዋል። ማረሚያ ቤቱ በጽሁፍ በሰጠው ምላሽ ህክምና የተጠየቀባቸው ተቋማት ተራራማና ጫካ ያለበት አካባቢ የሚገኙ በመሆኑ ለጥበቃ ስራ አመቺ ስላልሆኑ ነው እስካሁን ወደ ህክምና ማዕከላቱ ያልተወሰዱት ብሏል። አቶ ክርስቲያን ባሰሙት አቤቱታ ህክምና የጠየቅንባቸው መቅረዝ ሆስፒታልና ዲማ የአይን ህክምና ማዕከላት ከተማ ውስጥ ቤተ መንግስትና ፍትህ ሚኒስቴር አካባቢ የሚገኙ ናቸው ካሉ በኋላ በእስር ላይ ባለው አያያዝ ምክንያት የደረሰብንን የአይን ጉዳት ሆን ተብሎ እንዳንታከም ተደርገናል ብለዋል። ለዳኝነት ክብር ስትሉ ትእዛዛችሁን አስከብሩ ሲሉ ማመልክተዋል። አቶ ዮሐንስ በበኩላቸው በራሳችን ገንዘብ ነው መታከም የተከለከልነው፣ ሁለት ታሳሪን ወደ ህክምና ማዕከል መውሰድ ለጸጥታ ችግር ነው ከተባለ ያሳዝናል። የፍርድ ቤቱ ትእዛዝ የማይከበር ከሆነ ማረሚያ ቤት የፖለቲካ መሳሪያ ሆኗል ማለት ነው ሲሉ ቅሬታ አቅርበዋል። ዳኛው በሰጡት ምላሽ በዛሬው ችሎት ላይ ሶስተኛው ዳኛ ስላልተገኙ ሰኞ ዕለት ከእርሳቸው ጋር በመሆን የፍርድ ቤቱ ትእዛዝ ካለመፈጸሙ ጋር በተገናኘ ተገቢ ነው የምንለውን ውሳኔ እንሰጣለን ብለዋል። ትእዛዝ ካልተፈጸመ የፍርድ ቤቱ ችግር ነው የሚሆነው ሲሉም ቅሬታ አቅራቢዎቹ ህክምና እንዲያገኙ እንደሚደረግ ተናግረዋል። ከሐምሌ 28 ቀን 2015 ዓ.ም ተመረጥ ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ከነሐሴ 9 ቀን 2015 ዓ.ም ጀምሮ የታሰሩትን አቶ ዮሐንስ ቧያለውን ጨምሮ በክስ መዝገባቸው ስር የሚገኙ 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር በመቀጠልም የፌደራሉን መንግስት በኃይል ወደ ድርድር ለማምጣት ይህ ካልሆነም በኃይል እርምጃ ለማስወገድ ተስማምተው ለተግባራዊነቱ በመስራት ላይ ነበሩ በሚል ነው የወንጀልና የሽብር ክስ የተመሰረተባቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ወሎ እናቀናለን። ባህላዊ መንገድ የሚዘጋጀው የወሎ ጭስ ተፈጥሯዊ ግብዓቶችን ተጠቅሞ ስለሚቀመም በርካቶች ተመራጭ አድርጉታል። ምርቱ ለብዙዎቹ የሥራ ዕድል በመፍጠር ይታወቃል። ከ60 በላይ የተለያዩ አገር በቀል እጽዋቶችን በመጠቀም እንደሚቀመም የሚነገርለት የወሎ ጣን በአካባቢው መጠሪያ የወሎ ጭስ አገር አቀፍ እውቅና ለማሰጠት ጥናቶች መጠናቀቃቸውን የወሎ ዩኒቨርሲቲ አስታውቋል። መስፍን አራጌ ዝርዝሩን ይዟል።
የደሴ ከተማ ነዋሪዋ ወይዘሮ ስመኝ በቀለ ባህላዊ የጣን ንግድ ጥርሴን የነቀልኩበት ስራ ነው ይላሉ። ለዚህ ደግሞ የወሎ ጣን በአካባቢው አጠራር የወሎ ጭስን በባለውለታነት ያወሱታል። ዛሬ በህይወት ከሌሉት እናታቸው ስራውን ተምረው ቤተሰባቸውን እየመሩ ያሉት በዚሁ ዘርፍ ነው።
ሳህኑ 200 ብር የመቶ አለ። በሳህኑ ተሰፍሮ 200 ኪሎ 300 ነው። የምን ያክላል? አንድ ኪሎ
እኔ ይቀላቀል ብለኝ
ቆንጆ አድርጌ ቀላቀል የምጥን ማለት ነው። ቤተሰብ ነበር የሚሰራው። በኋላ እናቴ ከሌለች በኋላ ራሱ እኔ ከያዝኩት እንኳን ወደ 6 አመት ወደ 7 አመት ነው፣ ግን ብዙ ጊዜ ነው። ከዛም በፊት እናቴ ጋር ነው የጋራ የምንሰራው። አሁን ግን ብቻዬን እንኳን ከያዝኩት ወደ 7 አመት ምናምን ሆኗል። እግዚአብሔር ይመስገን ጥሩ ነው ስራው። ከብዙ ሀገራት በቃ ያቅጣጫው ባህር ዳር፣ ጎንደር፣ ጎጃም፣ አዲስ አበባ ውጮች ራሱ እንልካለን እኛ ወደ አሜሪካን የራሱ ዱባይ ሁሉ ምልካቸው የእውነት አለ።
የወሎ ጭስ ከግብይቱ ባሻገር ባህላዊ ትውፊቱ፣ ተፈጥሯዊ ግብአቱ፣ ጥበባዊ ቀመሩ ለብዙዎች የእርካታ ምንጭ እንደሆነ ይነገራል።
ይሄ ነጭ ሉባንጃ ነው። ይሄኛው ጥቁር ሉባንጃ ነው። ሉባንጃ ጃዊ ይባላል በወሎ ቋንቋ። ወደ ሌላው ደግሞ ሉባንጃ ጃዊ ነው የሚባለው። ጥቁርና ነጭ ነው። ይሄኛው ጣን ነው። አንድ ላይ ነው ሪሚክስ ሆኖ ያው ጣም የሚሰጠው። ይሄኛው አደናብስ ነው። ይሄ ቀበርቾ ነው። ያው ጥቅሙ ለብዙ ነገር ነው። ጥቅም መድኃኒት ነው። የሆነ በአካባቢያችን ራሱ ትላትልባም ነገር ምናምን ሲፈጠር የማጥፋት ባህሪ ያለው አይወድም። ትንሽ ነገር ቆንጠር ተደርጎ ይጨሳል። ለምች ነገር መድኃኒት ነው። አቦል ቡና ላይ ትንሽ ሳይበዛ ተወቅጦ ብዙ መፍትሄ አለው። ይሄ ቀበርቾ ማለት ነው። ይሄኛው ያው ደግሞ የሀገራችን ማቴሪያል ነው። ያው ግን የሀገራችን ማቴሪያል ብቻውን ጭስ አይሆንም። ብዙ ቅመማ ቅመሞች አሉ የሚገቡት። ብዙ ነገር እነዚህም ይገባሉ። ሚክስ የሚባል ቅመም አለው። የራሱ ሚክስ አለ። ሽቶ አለው። ሰንደል ሁሉ ይገባል። ይሄ ሁሉ ገብቶ ነው ጭስ የሚሆነው። ጭሱ ደግሞ ወይ ባለ ቀንጦ እንብስ ቅጥቅጥ የሚባል በሀገራችን ዙሪያ የሚገኝ ስራ ስር እንጨት ነው። እነ ባህር ዛፍ ምናምን ብዙ ነገር እንትን አለው። እሱ ሆና ያው በቅመም ነው የሚታሸው ጭስነት። ይሄኛው ደግሞ ያው ነጭ ቡኬ ነው። ያ ወደ ቀለም ያው የምግብ ከለር እንሰጠውና የምግብ ከለሮችን ከለር ሰጠናቸው እንደረድረዋለን እኛ ለውበት ነው። ስንሰራው ግን ሪሚክስ ነው የምናደርገው። ብቻውን የሚጨስ ነገር አይደለም። እኛ ከሁሉም ነገር ቀላቅለን ስንመጥነው ነው ጭስ ጭስን የሚያመጣው። ይሄ ወይባ ነው የሚባለው፣ እዛ የሚገኘው እንጨት። ወይባ ጥቅሙ ለብዙ ነገር ነው። ለሴቶች ነው፣ አብዛኛውን ለወላድ ሴቶች ናቸው። ለማህፀን ነው። ለማህፀን ቆሻሻ ምናምን አጣጥቦ የመውጣት ባህሪ ያለው፣ ለወገብ ለሚያማት ሴት ለውበት ለብዙ ነገር ነው ተጠቅም። በጭስ ምክንያት አገራችንን እየገለጽን ነው። ኢትዮጵያ ማሳየታችን ነው።
በወሎ ዩኒቨርሲቲ የሀብት ልማትና ገቢ ማመንጨት ዳይሬክተር የማርሸቱ ለአሜሪካ ድምጽ እንደገለጹት የወሎ ጭስ ሰዎች ተፈጥሯዊ ምርትን እንዲጠቀሙ የሚያበረታታ ልዩ ባህላዊ መገለጫዎች ያሉት የወሎ መታወቂያ ነው ይላሉ።
የወሎ ጭስ በኬሚካል የበለጸገ አይደለም ወይም በፋብሪካ ገብቶ የወጡ ባለመሆኑ ለጤና ከፋብሪካ ከወጡት ወይም በአገራችን እየተሸጡ ከሚገኙት የጭስ አይነቶች ለጤና ጉዳቱ በጣም ዝቅተኛ መሆኑን ነው ጥናቶቹ የሚያመላክቱት። እንግዲህ የወሎ ጭስ ወደ 54 የሚጠጉ ውህዶች አሉት በውስጡ። ሌሎቹ የመተንፈሻ አካላት ላይ በርካታ ጉዳት ያደርሳሉ። ለምሳሌ አስምንና የመሳሰሉትን ጉዳት የሚያደርስ ሲሆን የወሎ ጭስ ግን እጅግ ዝቅተኛ የሆነ ጉዳት ወይም እዚህ ግባ የሚባል ጉዳት እንደሌለው ነው ጥናቶቹ የኛ ግኝት የሚያመላክተው። ከዚህም በተጨማሪ ተፈጥሯዊ የሆነ በመሆኑ ቃናውና ለዛውን የጠበቀ የአካባቢ ማህበረሰብ ምንነት የሚያሳይ እጅግ ተፈላጊ የጭስ አይነት መሆኑን ነው የሚያመላክተው።
የበዓል ማድመቂያ የቤት ማሟሟቂያ ጭምር ነው የወሎ ጭስ።
ብዙ ጊዜ እረፍት የለኝም፣ በእረፍት ሰዓቴና በበዓል ቀናት የወሎን ጭስ በጣም ነው የምጠቀመው። ከጎረቤቶቼና ባዘቦት በሁሉም ቀን የሁሉም ጭስ በጣም እንጠቀማለን።
መልካም መዓዛውን የሚወዱ አሽከርካሪዎች ሳይቀሩ ከመኪናቸው አያርቁትም የወሎ ጭስን።
ታምራት መከተ እባላለሁ። ደሴ አካባቢ ነው ተወልጄ ያደግኩት። ኢትዮ ቴሌኮም ሹፌር ነኝ። ያው የወሎ ጭስ በጣም ታዋቂና ቆንጆ ነው። እኛ ራሱ መኪና ላይ እንደዚች አድርገን እቃዋን ይዘን በጣም እንጠቀማታለን። በጣም ቆንጆ ነው የወሎ ጭስ። በጣም አሪፍ ነው። የመኪናን ሽታን ይቀይራል። አሪፍ ነው።
ይህን ተፈጥሯዊ ሀብትና ባህላዊ አመራረት በሀገር አቀፍ ደረጃ እውቅና እንዲያገኝ አስፈላጊው ጥናትና ቅድመ ዝግጅት መጠናቀቁን የሚናገሩት የወሎ ዩኒቨርሲቲው የሀብት ልማትና ገቢ ማመንጨት ዳይሬክተሩ ናቸው።
የወሎ ዩኒቨርሲቲ ከዚህ በፊት የወሎ የወል ሀብቱ የሆኑትን የወሎ ገቢ፣ የደሴ ሳፋን የመሳሰሉትን የፓተንት ወይም አእምሯዊ ንብረት ባለቤትነትን የማሰጠት ስራ ሰርቷል። አሁን በተጨማሪ ደግሞ የወሎ ጭስን በተመለከተ ጥናት ሲያስጠና ቆይቷል እና የወሎ ጭስ በወሎ አካባቢ በሶስት ዞኖች በተለይ በደቡብ ወሎ፣ በሰሜን ወሎ እና በኦሮሞ ብሔረሰብ ዞን ጥሬ እቃ የሚገኝ ሀብት ነው። ይህንን ሀብት ደግሞ በፓተንት ለማሰጠት እና ከሌሎች ጭሶች የተለየ መሆኑን የሚያመላክቱ ጥናቶችን በማስጠናት ለህዝብ ይፋ አድርገናል።
የስንት ነው ያለ?
የስንት ነው የፈለግ?
ይህንን ምርት አንደኛ በዘመናዊ መልኩ ለመጠቀም በተለይ እሴት ጨምሮ አሽጎ አቀነባብሮ ተፈጥሮውን እንደጠበቀ ለገበያ ለማቅረብ በመሰራት ላይ እንገኛለን። ነገር ግን እዚህ አካባቢ ላይ እንደ በተለይ በኮንትሮባንድ የሚገቡ በርካታ የጭስ አይነቶች አሉ። ለጤና ከፍተኛ ጠንቅነት ያላቸው ምንነታቸውም አይታወቅ ከጤና አኳያ በርካታ ጉዳቶች የሚያስከትሉ የምርት አይነቶች አሉ። በቃ በህገ ወጥ መንገድ የሚገቡና ይህንን ከመከላከል አንጻር ማህበረሰቡን በአግባቡ በማደራጀትና ግንዛቤ በመፍጠር ይህንኛውን አገር በቀል የሆነውን ጭስ እንዲጠቀሙ ማድረግ ይጠበቅብናል።
የወሎ ጭስ አገር አቀፍ እውቅና አግኝቶ ግብይቱን ለማዘመንና በዘርፉ የተሰማሩ ሻጮችን በማህበር ለማደራጀት የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ አስፈላጊውን ሁሉ እንደሚያደርግ አረጋግጧል። የመምሪያው ኃላፊ ዮናስ እንዳለ
የወሎ ጭስ በሌሎች አካባቢዎች ላይ በመስፋት ያልተለመደ እኛ አካባቢ ደግሞ የተሻለ እውቅና ያለው እና ለሁሉም መስፋፋት ያለበት ስለሆነ የወሎ ዩኒቨርሲቲ የጀመረውን ጥናት እኛም እናግዝ ነው የሚሆነው እንደግፍ ነው የሚሆነው የእኛም አንዱ ተግባር ስለሆነ ማለት ነው። በዚህ ዘርፍ ላይ የተሰማሩ ሰዎችን የማወያየት የማደራጀት እና በዘርፉ ተጠቃሚ እንደሆኑ የማድረግ ስራ መስራት ያስፈልጋል። በእርግጥ ከዚህ በፊት ብዙ ተቀናይተን የሰራነው ስራ የለም። በቀጣይ ግን ከዩኒቨርሲቲ ጋር በጋራ ሆነን መስመር እንዲይዝ እና በሁሉም አካባቢ እንዲተዋወቅ የወሎ ብቻ ሳይሆን የሁሉም አካባቢ ምርት እንዲሆን ስለዚህ በተለይ ደግሞ በጣም በሰፊውና በተደራጀ መንገድ የሚሰሩትን ስፔሻሊ ደግሞ እዚህ የአራዳ ሸፍተር አካባቢ ያሉትን በደንብ የማደራጀት ስራ ዓለም አቀፍ ወይም ሀገር አቀፍ እውቅና እንዲኖር የማድረግ ስራ መስራት ያስፈልጋል።
ኑሯቸውን በወሎ ጭስ ንግድ ላይ የመሰረቱ ሰዎች የሚያስተላልፉት መልእክት አላቸው። አስተማማኝ የግብይት ቦታ ማግኘት።
እናቶቻችን እኛን አሳድገውበታል የወሎ ጭስ። አሁንም እኛም ወልደን አግብተን ቤተሰብ ወንድሞቼን የምረዳው በዚህ ነው። ልጄን የማስተምረው በዚህ ነው። ብዙ ነገር የቤት ኪራይ የምንከፍለው በዚህ ነው። ግን አሁን ችግራችን እኛ ያው በመንገድ ልማት እየተባለ ያው ቦታ አሳጥተውናል፣ አልሰጡንም ለኛ።
የከተማዋ ንግድና ገበያ ልማት መምሪያ በዘርፉ የተሰማሩ ሰዎች ቁጥር ምን ያህል እንደሆነ መረጃው እንደሌለው ቢገልጽም የወሎ ጭስ ግብይት በስፋት በሚካሄድበት አራዳ አካባቢ ተንቀሳቅሶ የጎበኘው የአሜሪካ ድምጽ ሪፖርተር በትንሹ ከ50 በላይ የሚልቁ ሰዎች በሽያጭ ላይ መሰማራታቸውን አስተውሏል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍንን በእጅጉ አመሰግናለሁ። አብራችሁን ስላመሻችሁ በጣም እናመሰግናለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማብቂያ ይሁንላችሁ። Thank you.